ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን።
ሰላም እንደምን አመሻችሁ። በዛሬው ምሽት ፕሮግራማችን የቀድሞ ኢትዮጵያ ፕሬዝዳንትና የኦህዴድ ማዕከላዊ ኮሚቴ አባል ለዶክተር ነጋሶ ጊዳዳ አዲሱ የፓርቲው አመራር የአንድ ጊዜ ስጦታ ሊያበረክትላቸው እንደሆነ ለአሜሪካ ድምጽ ገለጹ።
ኦህዴድ የወሰነው ውሳኔ ከዛ ጋር ምንም የሚያያዝ አይደለም። መፍትሄ የፕሬዝዳንትነት መፍትሄ የሚያስጠብቅ ውሳኔ አይደለም።
በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች ሲገደሉ እንዲሁም በሰልፉ ላይ ተሳታፊ ሳይሆኑ በተባራሪ የሚገደሉ ሰዎችን በተመለከተ ገዳዮቻቸው ሊጠየቁበት የሚችሉበት ሕግ አለ ወይ?
የተጠያቂነት አለመኖር አገሪቷ እየገባችበት ላለው ቀውስ ራሱ ከፍ ያለ አስተዋጽኦ እያበረከተ ነው።
ሰው ሕግ ሲያጠፋ የሚቀጣው መንግስት፣ በመንግስት ኢንስቲትዩሽን ነው የሚጠየቀው። ያ መንግስት ስራ እንዲሰራ የሚያስችለውን ያህል ስልጣን ሊኖረው ይገባል። ኢንክሉዲንግ ራሱን ይመጣል። መንግስት ራሱን ጠብቆ እንደ መንግስት መቆም እስካልቻለ ድረስ ሕገ መንግስት የሰፈረው ስራ መስፈታቸው
እኒሁም ቅድም አቶ ሙሉጌታ ካነሱት ነጥብ ጋር ትንሽ ያልተስማማውበት ይሄ ነው። መንግስት ራሱን መጠበቅ አለበት የሚለው ነገር ትክክለኛ ነው። መንግስት ሲኖር ነው ኃይል ሲኖረው ነው ሰላምን ማስከበር የሚችለው። ነገር ግን መንግስት ራሱን የመጠበቅን መብት ሊጠቀም የሚችለው ራሱ ህገ መንግስቱን የሚያከብር ከሆነ።
የመጀመሪያው የህግ ባለሙያ አቶ ቁምላቸው ዳኘ ሲሆኑ ተከትሎ የሰማችሁት ደግሞ አቶ ሙሉጌታ አረጋዊ ነው። በመጨረሻም ዶክተር አወል አሎ ናቸው። ውይይት ይዘናል።
የወላጆች ልጄ ከጄ ይጠፋብኝ ይሆን የሚለውን ጭንቀትና ፍርሃትን የሚቀንስ አንድ የቴክኖሎጂ ግኝት በቅርቡ ይፋ ሆኗል።
I had a harrowing experience as a parent and I lost a child at a birthday party and there was a ton of panic.
እኔ በግሌ እንደ ወላጅ በጣም አስፈሪ የሆነ ገጠመኝ ነበረኝ። የልደት በዓል በሚከበርበት ግርግር ላይ ልጄ ጠፍቶብኝ ያውቃል።
ሁሉንም ከዝግጅቶቻችን ታገኛላችሁ። ሙዚቃም ይኖረናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ከአድማስ ተሻገሩ። በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ካሁን ጀምሮ መቀበል ጀምረናል።
ይህ ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ሶማሊያ ውስጥ ባለፈው ጥቅምት ወር ቢያንስ 500 ሰው ገድሏል የተባለው መኪና ላይ የተጫነ ቦምብ ጥቃት መስርቷል ተብሎ የተፈረደበት ጥቃቱን መርቶታል ተብሎ የተፈረደበት ተከሳሽ በሀገሪቱ የጦር ፍርድ ቤት የሞት ቅጣት ተበይኖበታል። ሐሳን ኢስሐቅ አደን የተባለው ተከሳሹ በዚያው ዕለት ሁለተኛ ጥቃት ለማድረስ የታቀደበትን መኪና ሲነዳ እንደነበርም የጦር ፍርድ ቤቱ የመሃል ዳኛ ሐሳን አደን ሹታ ተናግረዋል። ጠበቆቹ ይግባኝ ካላሉ የሞት ቅጣቱ በርሸናና ባስቸኳይ ይፈጸማል ሲሉ ዳኛው አስታውቀዋል። ኢብራሂም ሐሰን አብሱጌ የተባለ ሌላ ሰውም ከቦምብ ጥቃቱ ጋር በተያያዘ በሌለበት የእድሜ ልክ እስራት ተፈርዶበታል። ሌሎች ሁለት ተጠርጣሪዎች ደግሞ ፍርድ ቤቱ በነጻ እንዲለቀቁ ወስኗል።
በመጨረሻም የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ ከነገ ወዲያ ሐሙስ ሊያደርጉት ታቅዶ የነበረ የሀገር ይዞታ መግለጫ ንግግራቸው ለሌላ ጊዜ ተላልፏል። ከስልጣን ይውረዱ በሚል ውጥረት ላይ ያሉት ዙማ ግፊቱ በርትቶባቸዋል። የሚስተር ዙማ ንግግር መዘግየቱ ዛሬ የፓርላማው አፈ ጉባኤ ባሌካ ሚቤቴ ኬፕ ታውን ውስጥ ለጋዜጠኞች ሲናገሩ ፓርላማ ውስጥ የተሻለ የፖለቲካ ሁኔታ ማመቻቸት ይኖርብናል ብለን ነው ሲሉ አስረድተዋል። ባለፈው ሐሳስ ከገዢው የአፍሪካ ብሔራዊ ኮንግረስ መሪነት የተነሱት ዙማ ስልጣናቸውን እንዲለቁ ግፊት ተቀጣጥሎባቸዋል። በሙስና የተወለወሰው የፕሬዝዳንት ዙማ አስተዳደር ኤኤንሲ የመራጭ ድጋፍ እንዲያጣ አድርጎታል። ፓርቲው በአሁኑ ወቅት የሚመራው በምክትሉ ሲሪ ራማፎንሳ ሲሆን ሁለቱ መሪዎች እና ደጋፊዎቻቸው ዙማ መቼ መሰናበት እንዳለባቸው በመጨቃጨቅ ላይ ናቸው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የካቢና ዝግጅቶቻችን ጋር ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው ከአብራችሁን ከአድማስ እንሻገር እንላለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው የጋቢና ዝግጅታችን ነው የምናመራው። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ማዕከላዊ ኮሚቴ ለቀድሞ የኢትዮጵያ ፕሬዝዳንት እና የፓርቲው ማዕከላዊ ኮሚቴ አባል ዶክተር ነጋሶ ጊዳዳ የአንድ ጊዜ ስጦታ ሊያበረክትላቸው እንደሆነ ለአሜሪካ ድምጽ ገለጹ። ከፓርቲው ስራ አስፈጻሚ በኩል የቤት መኪና እንዲገዛላቸው፣ የገንዘብ ስጦታ እንደሚበረከትላቸውና በሀገር ውስጥና በውጭ ሀገር የህክምና ወጪያቸው እንዲሸፈንላቸው መወሰኑ ተነግሯቸዋል። ይህ ውሳኔ እስካሁን ሲጠይቁት ከነበረው የመብት ጥያቄ ጋር የሚገናኝ እንዳልሆነም ተናግረዋል። ጽዮን ግርማ አነጋግራቸዋለች።
የቀድሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ፕሬዝዳንት እና የኦህዴድ ማዕከላዊ ኮሚቴ አባል የነበሩት ዶክተር ነጋሶ ጊዳዳ ይህ ውሳኔ የተነገራቸው አዲስ በተመረጠው ወይም በአዲሱ የኦህዴድ ስራ አስፈጻሚ አባላት በኩል መሆኑን ተናግረዋል። ለመሆኑ ምንድን ነው እንደው የተነገሩት ሽልማት ስል ማምሻውን ጠይቄያቸው ነበር።
ኦህዴድ የወሰነው በጉዳዩ ላይ የዘገየ ቢሆንም ምክንያቱም ድርጅቱን ሳገለግል ስለነበርኩኝ ከአስር አመት በላይ ምንም መብቴንም ይጠበቅልኝ አልታገለልኝም፣ ምንም አላደረገልኝም ነበር። አሁን ግን አዲሱ አመራር እንዲሁ ማየት ትክክል አይደለም። አገርንም ኦህዴድንም ሲያገለግል የነበረን ሰው ዝም ብሎ ማየት ትክክል አይደለም ብሎ ውሳኔ አሳልፎ በስራ አስፈጻሚ በኩል የተነገረኝ አንደኛ የጤንነቴ ጉዳይ በሀገር ውስጥም በውጭ ሀገርም ሕክምና እንዳገኝ ሁኔታ እንደሚመቻችልኝ፣ ሁለተኛ አንድ መኪና እንደሚገዛልኝ፣ ሶስተኛ ደግሞ የአንድ ጊዜ ድጋፍ በገንዘብ እናደርግልሃለን ብሎ የተወሰነ ገንዘብ ሰጥተውኛል። እና ይሄ ነው እኔ የሰማሁት ከኦህዴድ በኩል በስራ አስፈጻሚ በኩል የተወሰነው።
ስለዚህ ይሄ የአንድ ጊዜ ስጦታ ነው።
ለዚህም አመሰግናቸዋለሁ አባላት። ስለዚህ ምን አመራሩልኝ በመጨረሻ ይህንን ስላደረጉ አመሰግናቸዋለሁ።
ዶክተር ነጋሶ ጊዳዳ ከፕሬዝዳንትነት ስልጣናቸው ከተነሱ በኋላ በኢትዮጵያ በአዋጅና በሕግ ሊያገኙ የሚገባ ጥቅማ ጥቅም እንዳለ እንደዚሁም መኖሪያ ቤትና መኪና፣ የቤት ሰራተኞች ወይም ደግሞ ጠባቂ በወር ደግሞ 5,000 ብር ሊሰጣቸው እንደሚገባ ሲከራከሩ ቆይተው ነገር ግን ያን ውሳኔ እንዳላገኙ፣ እንደዚሁም ብስራተ ገብርኤል አካባቢ የሚገኘው መኖሪያ ቤታቸው የኪራይ ቤቶች አስተዳደር በፕሬዝዳንትነት ስልጣናቸው ጊዜ የሰጣቸው መኖሪያ ቤት እንዲለቁ 2 ጊዜ ደብዳቤ ደርሷቸው የነበረ ሲሆን እሱን ይዘው ሲከራከሩ ቆይተዋል። ይሄ ውሳኔ ከዛ ጋር ግንኙነት አለው ስል ጠይቄያቸው ነበር።
በፍጹም አያያዝም ከዛ ጋር የተያያዘ አይደለም። ከፌዴራል መንግስት ጋር ያለኝ ክርክር እስካሁን እልባት አላገኘም። እኔ አሁን መፍትሄ እስካሁንም አልተከበረልኝም። መፍትሄ እንዲከበርልኝ አሁንም እታገላለሁ እስኪከበርልኝ ድረስ። አንደኛ ይሄ ነው። ኦህዴድ የወሰነው ውሳኔ ከዛ ጋር ምንም የሚያያዝ አይደለም። መብቴን የፕሬዚደንትነት መብቴን የሚያስጠብቅ ውሳኔ አይደለም። ሁለተኛ ደግሞ ይሄ በቋሚነት ኦህዴድም ቢሆን በቋሚነት የማገኘው ገንዘብ ሳይሆን ለአንድ ጊዜ ብቻ የተወሰነ ገንዘብ ነው የሰጠው።
ምን ያህል ገንዘብ ሰጡት ለመስጠት ቃል ገባ?
እሱን እንግዲህ መናገር ትንሽ ትክክልም አይደለም።
ከፌዴራል መንግስቱ ጋር ያለው ክርክር ምን ደረሰ? በአዋጁ ላይ የተቀመጡት ጥቅማ ጥቅሞች ላገኝ ይገባል ብለው ክስ መመስረቶትን አስታውሳለሁ። የት ደረሰ እሱ?
ደብዳቤ ጽፌ ነበር ለአፈ ጉባኤዎቹ፣ ምንም መልስ አልሰጡኝም። ከዛ በኋላ ደግሞ ጠብቄ ምንም መልስ ስላላገኘው ለአራቱም የበላይ ባለስልጣናት ለፕሬዚደንቱ፣ ለጠቅላይ ሚኒስትሩ እና ለሁለቱ አፈ ጉባኤዎች ጽፌ ነበር። ለዛም መልስ አላገኘውም። አውንታዊ ይሁን አሉታዊ መልስ አላገኘውም ነበር። ከዛ መጨረሻ ላይ ከአንድ አመት በፊት ለምክር ቤቱ ጉዳዩን እንዲያየው በምክር ቤት ደረጃ ጉዳዩን እንዲያየው 9 ገጽ ደብዳቤ ጽፌ አፈ ጉባኤ ለአባዱላ ደብዳቤውን ለምክር ቤት እንዲያቀርቡልኝ ጠይቄያቸው መልስ ምንም አውንታዊም ሆነ አሉታዊ መልስ እስካሁን ድረስ አልተሰጠም። አሁን ትንሽ ጊዜ ከጠበቅኩ በኋላ ሌላ ህጋዊ እርምጃ መወሰን እያሰብኩበት ነው።
በሌላ በኩል በአዳማ ስብሰባውን ሲያካሄድ የቆየው የኦህዴድ ማዕከላዊ ኮሚቴ አባል የተለያዩ ውሳኔዎችን ማስተላለፉን ይፋ አድርጓል። ማዕከላዊ ኮሚቴው ስብሰባ በተመለከተ አፈ ጉባኤ ወይም ቃል አቀባይ አቶ ሀብታሙን በተደጋጋሚ በስልክ ልናገኛቸው ሞክረን ነበር፣ አልተሳካልንም። በፋና ድረገጽ ላይ በወጣው መግለጫ፣ የማዕከላዊ ኮሚቴው መግለጫ፣ በኢህአዲግ ምክር ቤት 14 አባላቱን ተጠያቂነትን ለማስፈንና የተሻለ ትግልን ለማካሄድ በአዳዲስ ጠንካራ አመራሮች መተካቱን አስታውቋል። አድማጮች እንዳገኘን ዝርዝሩን ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። ወደ ተከታዩ ዝግጅታችን ነው የምናልፈው። ወላጆች ልጄ ይጠፋብኝ ይሆን የሚለው ጭንቀትና ፍርሃትን የሚቀንስ አዲስ የቴክኖሎጂ ግኝት በቅርቡ ይፋ ሆኗል። በልጆች መጫወቻዎች ላይ የሚገጠም በልጆች የእግር ጫማዎቻቸው ላይ የሚገጠም ከወላጆቻቸው በቅርብ ርቀት በነጻነት እንዲጫወቱ የሚረዳ የመከታተያ ፈጠራ ነው። ፋዚያ ኤልማስሬ የዘገበችውን መስታወት አራቀው ታቀርባለች።
ኦጣ መቆጣጣሪያ ተብሎ የተሰየመው ይህ መሳሪያ ለበርካታ ወላጆች በመጠኑ ጭንቀትን የሚቀንስ ይመስላል። ትዊንቴክ በተባለ ኩባንያ የተመረተው ይህ የመቆጣጣሪያ መሳሪያ በልጆች ጫማ ውስጥ ወይም ላይ ይታሰራል፣ ይቀበራል። ከስልክ ጋር በገመድ አልባ ወይም ዋየርለስ ይገናኛል። እናም ልጆች እየተጫወቱ ከተወሰነላቸው ርቀት ውጪ በስተት እንኳን እልፍ ካሉ የወላጅ የስማርት ስልክ ላይ ያለው መቆጣጣሪያ መጮህ ይጀምራል። ኪም ጋቪን የትዊንቴክ ዋና ስራ አስኪያጅና መስራች ናት።
I had a harrowing experience as a parent and I lost a child at a birthday party and there was a ton of panic.
እኔ በግሌ እንደ ወላጅ በጣም አስፈሪ የሆነ ገጠመኝ ነበረኝ። የልደት በዓል በሚከበርበት ግርግር ላይ ልጄ ጠፍቶብኝ ያውቃል። እንዴት አስፈሪ እንደነበር ልጄ የት እንዳለ የማውቀበት አንድ ተቋሚ መሳሪያ እንዲኖር ተመኘው። እና ምን አይነት መሳሪያ ይህን ችግር ይቀርፍ ይሆን ስል ማሰብ ጀመርኩ። ከዚህ በኋላ ነው እንግዲህ ጦጣ መቆጣጣሪያ መሳሪያን ልንሰራ የቻልነው።
ጋቪን እንደፈራችው ልጇ ጠፍቶ አልቀረም፣ ወዲያውኑ ለመገኘት ችሏል። ነገር ግን ያሳለፈችውን ጭንቀት በማሰብ በግሏ ለሌሎች ወላጆችም የሚያገለግል አንድ ነገር መስራት እንዳለባት አመነች።
ስለዚህ ጦጣ መቆጣጣሪያው በስማርትፎን አምድ ላይ ይጫናል። የሁለት እግር ጫማዎች ላይ የጦጣ መቆጣጣሪያዎቹ ሲገጠሙ ስልኩ ላይ ከተገጠመው አምድ ጋር መናበብ ይጀምራል። እናም የማስጠንቀቂያ ምልክት ካሳየ በኋላ መሳሪያው ስራውን መጀመሩን የሚያሳይ ምልክት መታየት ይጀምራል። በንዝረት ወይም ደግሞ በድምጽ መከታተል እንችላለን ማለት ነው።
ልጆቻቸው በየስርቻው እየተሽለኮለኩ ከአይናቸው ለደቂቃዎች ሲደበቁና በየሰዓቱ ልጄ ጠፋ እያሉ ለሚጨነቁ ወላጆች ይህ ጥሩ የመቆጣጣሪያ መሳሪያ ይመስላል።
ወይኔ አለምዬ ወይኔ አለምዬ አሲዞ በሉ ይጮናት ብዬ
Yeah, I'm gonna get it.
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ፕሮግራማችን ይቀጥላል። ቀጣዩ ዝግጅታችን የሚሆነው የኢትዮጵያን ወቅታዊ ሁኔታ የተመለከተ ውይይት ነው። በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች ሲገደሉ እንዲሁ በሰልፍ ላይ ተሳታፊ ሳይሆኑ በተባራሪ የሚገደሉ ሰዎችን በተመለከተ ገዳዮቻቸው ሊጠየቁበት የሚችሉበት ህግ አለ ወይ? ካለስ በምን መልኩ ነው ሊጠየቁ የሚችሉት የሚሉና ሌሎች ጥያቄዎችን ይዛ ጽዮን ግርማ 3 የህግ ባለሙያዎችን አነጋግራለች። እንግዶቿን በማስተዋወቅ ትጀምራለች።
ከእንግዶቹ 3 የህግ ባለሙያ ናቸው። በተጨማሪም ደግሞ የኢትዮጵያን የፖለቲካ ጉዳይ በቅርበት የሚከታተሉና በተለያየ መንገድ ሐሳባቸውንም የሚሰጡ ናቸው። የመጀመሪያው አቶ ቁምላቸው ዳኜ በአዲስ አበባ ይገኛሉ። በኢትዮጵያ የህግ አማካሪና ጠበቃ ናቸው። ለሰብአዊ መብት ጉባኤም ሊቀመንበር ናቸው። ሁለተኛው እንግዳችን አቶ ሙልጌታ አረጋዊ የህግ ባለሙያና በአዲስ አበባ ዩኒቨርሲቲ በህግ ትምህርት ክፍል መምህር ናቸው። ዶክተር አወል አሎ ደግሞ በብሪታንያ የኬል ዩኒቨርሲቲ የህግ መምህር ናቸው። ሶስቱንም በስልክ አዋይተናቸዋል። ጊዜያቸውን ለቃለ ምልልሱ ሰጥተው ፈቃደኛ ስለሆኑ አመሰግናለሁ። ወደ ውይይቱ ስናልፍ
በኢትዮጵያ በተለያዩ ቦታዎች ሰልፍና ተቃውሞዎች ይደረጋሉ። በዚህ በሰልፍና በተቃውሞዎቹ ላይ ደግሞ የሰው ህይወት እየጠፋ ነው። ሰዎች እየተገደሉ ነው። የዚህ የቅርብ ጊዜ የሁለት አመቱን እንኳን ብናየው በየለቱ የሚወጡትን ዘገባዎችና ሪፖርቶች እንደዚሁም ዓለም አቀፍ የሰብአዊ መብት ተቋማት የሚያወጧቸውን ሪፖርቶች ያውም ሪፖርቶቹ በጣም በተወሰነ ወራት የተገደቡ ናቸው። በየጊዜው ማይወጡም በዛን ጊዜ እንኳን ብናየው ቁጥሩ የበዛ ሰው እየሞተ ነው። ሞት የተለመደ መጣ በሚያስብል ሁኔታ የሰዎች ህይወት እየጠፋ ነውና እንደዚህ በሰልፍና አደባባይ ላይ ለሚገደሉ ሰዎች ማን ነው ተጠያቂው? መቼ ነው የሚጠየቀው? ተጠያቂ ከሆነ በምን ሁኔታስ ነው የሚጠየቀው? ከዚህ በኋላስ ግድያው እንዲቆም መረጋጋት እንዲፈጠር የሚከለክል ህግ አለ ወይ? ተፈጻሚ መሆን የሚችል ህግ? ለዚህ እናንተን ለመጋበዝ ምክንያት ወደ ሆነን ሐሳብ ከመግባታችን በፊት በመጀመሪያ የኢትዮጵያ ህግና አዋጆች ምን ይላሉ ግድያን በተመለከተ? ዓለም አቀፉስ ህግና ኢትዮጵያ የተቀበለቻቸው ህግ ምን ይላል ተጠያቂነትን በተመለከተ የሚለውን ሐሳብ አጠራጠር አድርገን እንይና ከዛ ወደ ዋናው ጉዳይ እንገባለን። የኢትዮጵያውን በተመለከተ አቶ ቁምላቸው ዳኜ ምን ይላል ህጉና አዋጁ? አጠር አድርገው እስቲ።
የኢትዮጵያ ህግ በተለይ እንደዚህ ዛይ ተቃውሞች የሚካሄድበት ጊዜ፣ ሰላማዊ ሰልፎች የሚካሄድበት ጊዜ መደረግ ስለሚገባቸው የጥንቃቄ እርምጃዎች በዝርዝር የተቀመጠ መመሪያ ተጽፈውን ብዙ መላየን በአጠቃላይ ሊታይ የሚገባው ነገር በመሰረቱ በምን ጊዜያት በሚከሰቱ የኃይል አጠቃቀም እርምጃዎች ምክንያት ሰው ይወጣፋል። በተለያየ ጊዜ ይህ የሚደረግበት ጊዜ አጥፊዎቹ መጠየቅ ያለባቸው በምን አግባብ ነው ከተባለ ወንጀለኛ መቅጫ ህጉ የተቀመጡ ንጋጆች አሉ። ያው የሰውነት ለማጥፋት የጸጥታ አካላት ቢሆኑ ራሱን ለመከላከል አስፈላጊ ከሆነ መጠን ተገባው ነገር ያን ተላልፎ የሰው ዘጠፉ ልክ እንደማናቸውም ወንጀል ድርጊት እንደፈጸመ የሚጠየቅበት የህግ ስርዓት አለ። ያን ለማስፈጸም ኃላፊነት ያው የአቃቤ ህግ ኃላፊነት ነው። ከዛ በተጨማሪ እንደዚሁ ሰላማዊ ሰልፍ ላይ ወይም ተቃውሞ አመት ላይ የተሳተፉ ሰዎች ቢኖረው እነሱም እንደዚሁ ተላልፎ ቢገኙ እና የሰው ንብረትም ሆነ ህይወት ላይ ጉዳት ሲያደርሱ እንደማናቸው ወንጀል በዚሁ የፖሊስ ምርመራ ተካሂዶ ለአቃቤ ህግ ክስ ተመስርቶባቸው ጉዳያቸው ይታያል። ሀገሪቷ ማለት ወንጀለኛ ህግ አማካኝነት ማለት ነው። ግን የእነዚህ ሁሉ መሰረት የሆነ ደግሞ ህገ መንግስቱም ኢትዮጵያ ያልተቀበለቻቸው ዓለም አቀፍ ህጎችም ላይ የተደነገገው ሰው ልጆች በህይወት የመኖር መብት፣ የሰው ልጆች የመሰብሰብ ሰላማዊ ሰልፍ በማድረግ ሀሳብ ለነጻነት የመግለጽ መብቶች እነኝን ለማስጠበቅ መንግስት እየገባቸው በዓለም አቀፍ ደረጃ የገባቸው ግዴታዎች ናቸው። እነኝ ግዴታዎች እንግዲህ እነኝ መብቶች የማክበር ግዴታ ለማንድ ወገን እነኝ መብቶች ደግሞ እንደዚሁ የመጠበቅ ወይም ፕሮቴክት የማድረግ ይሄ ማለት ደግሞ የቤተሰቦች ጥሳቸው መከላከልና ጥሳቸው ሲገኙ እርምጃ የመውሰድ ጥያቄ እንዲሆን የማድረግ ግዴታዎች አሉ። ይህ ህገ መንግስታዊ ግዴታ ነው። በዓለም አቀፍ ህጎችም የተደነገገ ስለሆነ ይህን መነሻ አድርገው ነገር ግን በሀገር ውስጥ ህግ ቅድም ባልኩት ማዕቀፍ የሚታይ ነገር ነው።
አቶ ሙልጌታ እስቲ አቶ ቁምላቸው ያላነሱት ወይም የዘነጉ ጉት ካለ በኢትዮጵያ ህግና አዋጅ ተጠያቂነትን የሚዳስስ
አቶ ቁምላቸው ያላነሳው ነገር የለም። ጥባርቶ ነው ያስቀመጠው። ትንሽ ለመጨመር ያህል ወደ ፍልስፍናው ትንሽ ቢኖርብኝ አሁን አቶ ቁምላቸው ያለው ህግ
ፍልስፍና አለው። ምንድነው ኢትዮጵያ ያስፈልገው የሚለው ላይ ትንሽ እና ህገ መንግስት ሲወጣ ኢትዮጵያ ያለው ህገ መንግስት ዋና አላማ የመንግስት ስልጣን ለመቆጣጠር ነው። እንደዚህ ሲያደርግ ምንድን ያደረገው? ህገ መንግስቱ የሰዎችን መብት በግልጽ ያወቀበት ሁኔታ አለ። በግልጽ ያልተዘረዘረው መብቶች ደግሞ የሰው መብቶች ሆኖ እንዲቀጥሉም ህገ መንግስት ይናገራል። ስለዚህ በአንድ በኩል የዜጋው መብት አለ፣ በሌላ በኩል እነዚህ መብቶች እንዳይደፈሩ እንዲጠበቁ መንግስት ህግና ስርዓት የማስከበር ግዴታ ደግሞ አለበት። ሰው ነጻነት ሲኖረው ወይም መብት ሲኖረው ግዴታ ያለውን ያህል መንግስትም ሰው ሰላማዊ ህይወት ሲኖር ህግና ስርዓት የማስጠበቅ ግዴታ ሲኖርበት መብትም አለው። ማለት ራሱንም የመከላከል መብት አለ። አንድ ጊዜ ሰዎች ነጻነታቸውን ለመኖር ሲሞክሩ በህግ የተቀመጠ ገደብ የማለፍ አዝማሚያዎች ይታያሉ ወይም ክንውኖች አሉ። ሰዎች በህግ ከታወቀላቸው በላይ ሄደው አንዳንድ ህግ ሲጥሱ ይገኛሉ። ያን የህግ ሲጣስ መንግስት ህጉን የማስከበር ግዴታ አለ። በሌላ በኩል ደግሞ መንግስት ህግ ለማስከበር የሚያስችለው ስልጣን ያለውን ያህል ያ ስልጣን አንዳንዴ ገፍቶ ሲሄድ የግለሰቦች መብቶች ይጣሳሉ ማለት ነው። ስለዚህ አያሌ በሀሳብ ደረጃ ሚዛናዊ የሆነ ግንኙነት ነው በነጻነቶችና ነጻነቶች ላይ ባሉ ገደቦች መካከል። ማለት በግለሰቦች ነጻነትና በመንግስት ስልጣን መካከል ሚዛናዊ የሆነ ግንኙነት እንዲኖር ነው የሚፈለገው።
እሺ፣ አቶ ሙልጌታ በጣም አመሰግናለሁ። ዶክተር አወል፣ ምናልባት እንግዲህ በኢትዮጵያ አዋጆችና ህጎች ላይ የሚጨምሩት ነገር ከሌለ በዓለም አቀፍ ውስጥ እንደዚህ ያሉ የመብት ጥሰቶች ሲፈጸሙ፣ ሰዎች ሲገደሉ ኢትዮጵያ ውስጥ ያሉት ሰዎች ወይም ይሄን ድርጊት የፈጸሙ ሰዎች ሊጠየቁበት የሚችል ዓለም አቀፍ ህግና አዋጆች አሉ ወይ ወይም ኢትዮጵያ የተቀበለቻቸው ህጎች አሉ ወይ?
በመሰረቱ ይሄ ከዲያ ጋር በተያያዘ ወንጀሎቹ በዓለም አቀፍ ደረጃ እውቅና ተሰጥቷቸው የተወሰነ ደረጃ የደረሱበት ሁኔታ ካልለ በስተቀር ዓለም አቀፍ ህግ ጣልቃ ገብቶ እነዚህ ሰዎች በዚህ አይነት መልኩ መቀጣት አለባቸው የሚል ፕሪስክሪፕቲቭ የሆነ ነገር የለም። የዓለም አቀፍ ህግ በተለይም ሰብአዊ መብት ማንኛውም ግለሰብ በህይወት የመኖር መብት እንዳለው፣ በህይወት የመኖር መብት ደግሞ የራሱ የሆኑ የተለያዩ የሚተረጎሙበት ሁኔታ አለ። ግን ዓለም አቀፍ ህግ በመሰረቱ የአንድን ግለሰብ በህይወት የመኖር መብት ይጠብቃል፣ ያስከብራል። የግለሰቦች መብት አግባብነት ባሌለው መልኩ የሚጠፋ ከሆነ አገሮች እነዛ ግለሰቦች ላይ ህይወት ማጥፋት እርምጃ የወሰዱ ግለሰቦች ላይ አግባብነት ያለው የዳኝነት እርምጃ እንዲወስዱ ያስቀምጣል። ከዛ ባለፈ መልኩ ግን አንድ ግለሰብ ስለተገደለ ዓለም አቀፍ ህግ በራሱ ጊዜ ግለሰቦችን የሚቀጣበት ሁኔታ የለም። ማለት ለዛ ጉዳይ የተፈጠረ የወንጀል ለምሳሌ ፍርድ ቤት የለም ማለት ነው። የተፈጸሙት ወንጀሎች የተወሰነ ክብደት ያላቸው ካልሆኑ በስተቀር ይህም የዋር ክራይም ክራይምስ ኤስ ሂውማኒቲ ምናምን የምንለው ማለት ነው። ስለዚህ ይሄ ኤሴንሽሊ እንደዚህ አይነቶቹ ችግሮች ወይም ወንጀሎች አገር አቀፍ ደረጃ የሚታዩ ነው የሚሆኑት። ከአገር አቀፍ ህግ ደረጃ ያው ህገ መንግስቱ የሚያስቀምጠው በህይወት ከመኖር መብት ጋር የተያዙ ነገሮች አሉ። ቁምላቸው ያንን በደንብ አንድ ትንሽ እኔ ከህገ መንግስቱ አንጻር ማለት የምፈልገው ነገር አሁን አቶ ሙልጌታ ያሉት ከፍልስፍናው አንጻር ብሎ ያነሱት ነጥብ ላይ ነው። ህገ መንግስቱ በመጀመሪያ ደረጃ ዋናው መነሻ ሀሳቡ የህዝብን መብት እና የህዝብን ጥቅም የማስከበር እንጂ የመንግስትን ስልጣን የመጠበቅ አይደለም መነሻው ማለት ነው። መንግስት ኢሴንሽሊ እነዛን ስልጣኖች የሚጠቀመው የህዝቡን የግለሰቦችን ጥቅም ለማስከበር ነው። ስለዚህ የመንግስት መብት አክቹዋሊ በሁለተኛ ደረጃ ነው ከህገ መንግስት ፍልስፍና አንጻር። ምናልባት እንግዲህ እዚህ ላይ የተለያዩ እይታዎች ሊኖሩ ይችላሉ ህገ መንግስቱን በተመለከተ፣ ግን እኔ እስከማውቀው ድረስ ከመንግስት ጥቅም የሚነሳ ምንም አይነት ፍልስፍና እንዳሌለ ነው ጋር በተያያዘ ማለት ነው። በተለይም ደግሞ እንደ ኢትዮጵያ አይነት ሀገር መንግስት የህግ የበላይነትን የማይቀበልበት ዲሞክራሲያዊ ተቋሞች የሌሉበት ህገ መንግስቱ የሚያስቀምጣቸው መብቶች መንግስት ራሱ የማያከብበት ኮንቴክስት ውስጥ ከመንግስት ጥቅምና ከመንግስት ስልጣን ተነስቶ የሚሰጥ ትንታኔ አይ ቲንክ አትሊስት ከህገ መንግስት ፍልስፍና አንጻር ችግር ያለበት ይመስለኛል እኔ። ስለዚህ እውነት ነው መንግስት የህግ የበላይነትን ማስከበር መቻል አለበት። የህግ የበላይነት ካልተከበረ የሰዎች ግለሰብም እንደ ህዝብም ያላቸው መብትና ጥቅም ላይከበር ይችላል። ነገር ግን መንግስት ራሱ የህገ መንግስቱንና የህግ ተቋማትን እንደ መሳሪያ በሚጠቀምበት ስርዓት ውስጥ መንግስት ስልጣኑን የመጠበቅ ኃላፊነት አለበት፣ መብት አለው። የህገ መንግስቱ ዋናው አላማ ያ ነው የሚለው ትንታኔ አትሊስት ከዛ አይነቱ ትንታኔ ጋር አልስማማም።
ከመንግስት ጥቅም ጋር የሚነሳ ፍልስፍና የለም ነው ያሉት ዶክተር አወል። አቶ ሙልጌታ አረጋይ ደግሞ እንደሱ አይነት ፍልስፍና እንዳለ ጠቅሰዋል። ምናልባት አቶ ሙልጌታ እዚህ ላይ መልስ ሊኖራቸው ይችላል፣ ወደ በኋላ እንመጣበታለን። አሁን ወደ ተነሳንበት ጉዳይ መሄድ ስላለብን ነው። አቶ ቁምላቸው መጀመሪያ ላይ እንደጠቀስኩት በሪፖርቶቹ የበርካታ ሰዎች ህይወት እየጠፋ ነው። በቁጥር ነው እንጂ የሰዎቹ ማንነት ይሄን እከሌ የሚባል ሰው እከሌ የሚባል የቤት ቁጥር ያለው ይሄን ያህል እድሜ ያለው የሚል የተመዘገበ ቁጥር እንኳን የለምና እንደዚህ አይነት ግድያዎች በዚህ ጊዜ ውስጥ በሚፈጸሙበት ጊዜ የሚጠየቀው አካል እንዴት ነው ሊጠየቅ የሚችለው? ማን ነው ሊጠይቀው የሚችለው?
በሁለት ደረጃ ከፍሎ ማየት የሚቻል ይመስለኛል። ለምሳሌ እንዲህ አይነት ግድያዎችን የፈጸሙት የጸጥታ አካላት ቢሆኑ ወይም የመከላከያ ሰራዊት አባላት ወይም የፖሊስ አባላት ቢሆኑ፣ ያ የፖሊስ አባል ግድያውን የፈጸመው በራሱ ተነሳሽነት ከሆነ በግሉ የሚጠየቅበት ነገር ይላል ማለት ነው። በግሉ የመጠየቅ ጉዳይ ደግሞ በፖሊስ ቁጥር ስር ሆኖ ምርመራ ተደርጎበት አቃቤ ሕግ ክስ መስርቶበት ፍርድ ቤት የሚቀጣ ይሆናል ማለት ነው። ከዛ በተጨማሪ ግን ከይህ ግድያ ከፈጸመው የጸጥታ ሰራተኛ ወይም መከላከያ ሰራዊት ወይም ፖሊስ አባል በተጨማሪ ግድያውን ያዘዘ አካል ካለ በቀጥታ ለምሳሌ ወደዚህ የሚተኮስ የያዘዘ አዛዥ ካለ እሱም እንደዚሁ አብሮ በዋና ወንጀል ፈጣዩ ያለት ክስ ይቀርብበታል። እንደዚሁ ቅጣት የሚመሰልበት ይደረጋል ማለት ነው ፍርድ ቤት ላይ እና ይሄ ነው ያለው አሰራር። ስለዚህ ልክ በመደበኛ ወንጀል ሂደት ካለው ብዙም የተለየ አይደለም። የሰዎችን በቁጥር ስር የመዋሉ ለፍርድ ማቅረቡ እና እንዲቀጡ ማድረጉ ግን ይህን ስራ መስራት የፖለቲካ ቁርጠኝነት ይጠይቃል። እንግዲህ እኛም ለሰብአዊ መብቶች ጉባኤ ብዙ ጊዜ ሪፖርቶች እናወጣለን። ሪፖርቶች ስናወጣ ጠብጠናቸው ሁኔታ ሰዎች ተቃውሟቸውን ለመግለጽ ተነሱበት ጊዜ ወይም እንዳይ እንቅስቃሴዎች ባሉበት ጊዜ ህገወጥ ግድያዎች መፈጸማቸውን በተለያዩ አካላት እንገልጻለን። ነገር ግን ይሄ ተጣርቶ ሰዎቹ ለፍርድ እንዲቀርቡ እንዲጠየቁ ቅጣት እንዲተላለፍባቸው እስከማይታወቅ ድረስ ተደርጎ ያቀምላል።
አቶ ሙልጌታ ማን ነው ይሄንን ኃላፊነቱን ወስዶ ሰዎች እንዲጠየቁ የሚያደርገው? በህግ የተቀመጠ ግፊት የሚያሳድር አካል አለ ወይ?
እንግዲህ በህገ መንግስቱ መሰረት መነጋገር ከቻል ህገ መንግስቱ የተለያዩ ተቋማት አሉ። አንድ ተቋም ለምሳሌ ኤክሴክቲቭ ማለት አስፈጻሚ ነው። ከዛ አስፈጻሚ ደግሞ አንድ ለምሳሌ የጠቅላይ አቃቤ ህግ ቢሮ አለ። የጠቅላይ አቃቤ ህግ ቢሮ ስራው እንደዚህ አይነት ወንጀሎች ሲሰሩ ወደ ፍርድ ቤት አቅርቡ ወንጀለኛን ወይም ጥፋት አጠፋውን ሰውዬ መጠየቅ ነው። ስለዚህ ይህ በተቋም ደረጃ አለ፣ ፍርድ ቤትም አለ። ጉዳይ ሲቀርብለት ፍርድ ቤት ይዳኛ ብለሽ ትጠብቃለች። አሁን ኢትዮጵያ ውስጥ የተቸገረው ምንድን ነው? እነዚህ ተቋሞች የሆኑ ስራችን እየሰሩ አይደለም። አስፈጻሚው አካል ሙሉ በሙሉ የሚቆጣጠራቸው አስፈጻሚው ራሱ በተግባር የምንቆጣጠርበት መንገድ ስለሌለ መንግስትና ፓርቲ አንድ ስለሆኑ የተፈጠረች አሁን የኢትዮጵያ ችግር በአንድ ቃል እኔ ሳጠቃለሁ የኢትዮጵያ ፖለቲካ ችግር የተጠያቂነት አለመኖር በተግባር የመንግስት ወታደሮች ጸጥታ አስከባሪዎች ተጠሩ የሚባሉ ከሚገባው በላይ አልፈው በህግ ከሚችሉት በላይ አልፈው የሰዎችን መብት ሲነኩ መቆጣጠር የምንችልበት በተግባር የሚታይ ነገር አይታይም። ለምን? ህጉ ተግባራዊ የሆነ አይደለም። ህገ መንግስት ራሱ ተግባራዊ እየሆነ እንዳልሆነ መንግስት ራሱ በቅርብ አውጭ ክል ጠቅላይ ሚኒስትሩ በግልጽ ተናግረዋል። ህገ መንግስቱ ተግባራዊ አልተደረገም ብለዋል። ህገ መንግስቱ ተግባራዊ ባልተደረገበት እና ተቋማቱ ነጻ ሆኖ በማይሰሩበት ሁኔታ መንግስት ጥያቄ ማለት ይችላል። ሌላው ትንሽ መንካት ንፈልገው ዶክተር አወል ያለው ላይ መጀመሪያ ስለ ኢትዮጵያ ህገ መንግስት ነው ያወራሁት። እኔ በአጠቃላይ ህገ መንግስት ሁለት ፍልስፍናዎች አሉት። ምንድነው? ሰዎች ያለ መንግስት መኖር አይችሉም የሚል እምነት አለ። ስለ ኢትዮጵያ ህገ መንግስት ምንድን ነው ያደረገው? አንቀጽ 8 ላይ የፖፕላር ሶቨሬንቲ ወይ የህዝብ የበላይነት ወይ የህዝብ ሉዓላዊነት የሚል ፍልስፍና ነው የሚከተለው።
ከሶስቱ የህግ ባለሙያዎች ከአቶ ቁምላቸው ዳኜ፣ አቶ ሙልጌታ አረጋዊና ከዶክተር አወል አሎ ጋር ያደረኩት ውይይት አላበቃም። በነገው ምሽት ሁለተኛውን ክፍል ይዘን እንመለሳለን። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነኝ። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነበር።
ዝግጅታችን ተጠናቋል። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት።
ኩን ራዲዮ ሰገ